ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በሐማቱማ ተደርሶ በህይወት ታደሰ ከተተረጎመው የሶሻሊስቱ ጠንቋይ ጉዳይ መጽሐፍ የወንጀለኛው ሐሳብ መዝገብን ትረካ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በየጣልቃውም ግጥሞች ይኖሩናል።
ወያኔ ስልጣን ከያዘ ጀምሮ ተግባራዊ በሆነው ያንድ ዘር የበላይነትና ትውልድ ገዳ የትምህርት ፖሊሲ ምክንያት በኢትዮጵያ ውስጥ ያለው ስራ አጥነት አደገኛ ደረጃ ላይ መድረሱ ታወቀ። የትምህርት ደረጃቸው በጣም ዝቅተኛ ከሆኑ ከከፍተኛ የትምህርት ተቋማት የተመረቁ በሚሊዮን የሚቆጠሩ ወጣቶች ለአመታት ያለ ስራ የተቀመጡ መሆናቸውና ከፊሎቹም እንደ ግንበኝነት መንገድ ቁፋሮ በሱቆችና የግል የስራ ተቋሞች ውስጥ ለመስራት የተገደዱ መሆናቸው ተገልጿል። በየአመቱ ከዩኒቨርሲቲዎችና ከከፍተኛ የትምህርት ተቋማት የሚመረቁ ወጣቶች ቁጥር በአማካይ 150 ሺህ መድረሱ የተነገረ ሲሆን አብዛኛዎቹም ለስራ ሲያመለክቱ ችሎታቸው አይመጥንም እየተባለ የሚመለሱ መሆናቸውን ይናገራሉ። ለወጣቶቹ ችሎታ ማነስ ዋናው ምክንያት የትምህርት ፖሊሲው ሲሆን ተመጣጣኝ ስራ አለማግኘታቸው ደግሞ የስራ መስኮች ጠባብ መሆናቸውን የሚያሳይ ነው ያሉ የፖለቲካ ተንታኞች እድሜያቸው ከ30 በታች የሆኑ ወጣቶች ያጠቃላዩን ህዝብ 70% ድርሻ በያዙበት ሁኔታ ስራ አጥነት በጣም አሳሳቢና አደገኛ መሆኑንም ገልጸዋል። የተባበሩት መንግስታት ድርጅት የረሃብ ቅድመ ማስጠንቀቂያና መረጃዎች የሚሰራጩበት ሪሊፍ ዌብ የተባለው ድረገጽ አርብ መጋቢት 1 ቀን ባወጣው ዘገባ ከየካቲት ወር መግቢያ ጀምሮ በምዕራብና በደቡብ ምዕራብ ኢትዮጵያ ከአማካይ በጥቂቱም ቢሆን ከፍ ያለ ዝናቡን መዝነቡን ጠቅሶ በሰሜን ምስራቅና በደቡብ ምስራቅ ኢትዮጵያ ደግሞ ከአማካይ ዝቅ ያለ ዝናብ መጣሉን ዘግቧል። ኡጋንዳ፣ ታንዛኒያና ብሩንዲ ዝቅ ያለ ዝናብ ሲያገኙ በሶማሊያ ግን ድርቁ እንደቀጠለ መሆኑን አሳውቋል። በሚቀጥሉት ጥቂት ሳምንታት ኢትዮጵያና ሌሎች የምስራቅ አፍሪካ ሀገሮች ምንም አይነት ዝናብ ስለማያገኙ ድርቁ ሊቀጥል እንደሚችልም ጠቁመዋል።
ከ1945 ዓመተ ምህረት ወዲህ ታይቶ በማይታወቅ ደረጃ ዓለም በከፍተኛ ቀውስ ውስጥ የምትገኝ መሆኑን የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ መሪ የሆኑት ሚስተር ስቴፈን ኦብራያን ገልጸዋል። በአራት ሀገሮች ማለትም በየመን፣ በሶማሊያ፣ በደቡብ ሱዳንና በናይጄሪያ ብቻ ከ20 ሚሊዮን ህዝብ በላይ ረሃብና ጠኔ አንዣቦበት እንዳለም ገልጸዋል። የተባበሩት መንግስታት ድርጅት የህፃናት ጉዳይ መርጃ ጽህፈት ቤት በተለያዩ አካባቢዎች ያሉ 1.4 ሚሊዮን ህፃናት በረሃብ ሊሞቱ እንደሚችሉም ገልጸዋል። ይህን አደገኛ ሁኔታ ለመቋቋም ከሚቀጥለው ሐምሌ ወር በፊት የ4.4 ቢሊዮን ዶላር እርዳታ እንደሚያስፈልግም ታውቋል። በደቡብ ሱዳን የሚገኙ የአማጽያን ኃይሎች የህንድ ተወላጅ የሆኑ ሁለት መሐንዲሶችን ያገቱ መሆናቸውን አስታውቀዋል። ሰዎቹ የታገቱት በነዳጅ ሀብታም ከሆነው አፐር ናይል ከተባለው ግዛት ሲሆን መቼ እንደተያዙ ባይገለጽም የመንግስት ተባባሪዎች ናቸው በሚል ምክንያት ነው ተብሏል። የአማጽያኑ ቃል አቀባይ በሰጠው መግለጫ በካሳ መልቀቅ የሚለው የድርጅቱ መርህ ባለመሆኑ ጥያቄ ውስጥ የማይገባ መሆኑን ገልጾ መሪው ሪክ ማቻር ውሳኔ እስኪሰጡ ድረስ ታግተው የሚቆዩ መሆናቸውን ገልጿል። በደቡብ ሱዳን የሚገኘው የህንድ ኤምባሲም ሆነ የደቡብ ሱዳን መንግስት ስለ ጉዳዩ የሰጡት ማብራሪያ የለም። በጋምቢያ ፕሬዚዳንት አዳማ ባሮ ወደ ስልጣን እንዲመጡ ያስቻለው የተቃዋሚዎች ህብረት ችግር እየተፈጠረበት መሆኑ ተነገረ። በዚህ ወር መጋቢት 28 ቀን በሚካሄደው የምክር ቤት ምርጫ ህብረቱ እንደ አንድ ቤተሰብ የጋራ እጩዎችን ያቀርባል የሚል ቃል በፕሬዚደንቱ የተነገረ ቢሆንም የሌሎች ተቃዋሚ ፓርቲዎች መሪዎች ግን ይህ ሊሆን እንደማይችል ገልጸዋል። አንዳንድ ድርጅቶች ከ53 መቀመጫዎች መካከል 36 ለድርጅታችን ይሰጥ በማለት የሚገፉትን ቅድመ ሁኔታ ካልተቡ የጋራ እጩ ለመመደብ ያስቸግራል ብለዋል። የእጩዎቹ ምዝገባ ሐሙስ የካቲት 30 ቀን የተጀመረ መሆኑንና እሁድ የሚጠናቀቅ መሆኑም ታውቋል። ህብረቱን በፈጠሩ ድርጅቶች መካከል የሚታየው መከፋፈል የቀድሞ ፕሬዝዳንት ሚስተር ጃሜህ ፓርቲ ሁኔታ ሊያጠናክር ይችላል ተብሏል። የቦኮ ሐራም ታጣቂ አባላት ናቸው ተብለው የተጠረጠሩ 1000 የሚሆኑ ግለሰቦች በናይጀር ፍርድ ቤት መቅረባቸው ተነገረ። የናይጀር ዋና አቃቤ ሕግ በሰጡት መግለጫ የሰዎቹን ጉዳይ ማየት የተጀመረው ከሳምንት በፊት ሲሆን ሂደቱ የሚከናወነው በዝግ ችሎት መሆኑም ታውቋል። ሰዎቹ የተለያዩ አገሮች ዜጎች ሲሆኑ ብዙዎቹ የተያዙት ናይጀር ውስጥ የሽብር ጥቃት ሲፈጽሙ ነው ተብሏል። የፍርዱ ሂደት ለወራት የሚቆይ መሆኑ የተነገረ ሲሆን ቢያንስ 10 አመት የእስር ቅጣት ሊያስቀጣ እንደሚችል አቃቢ ህጉ ተናግረዋል። ብዙዎቹ ቀደም ብለው የተያዙት ሰዎች አሸባሪ ለመሆናቸው በቂ ማስረጃዎች ባለመቅረባቸው የተለቀቁ መሆናቸውም ታውቋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠናቀቃል።
Fano, fano, rufano, fano, rufano, fano, teku so chinagur, kifari lindena, lefte gadai, fano nde mekkanya, eretu barut, yambar guru, setole nafas, Angolo, inde kuda of, inde grisa, inde kola of, inde grisa, yara fauli be, demu tenesa, fano fano, fano fano. Gar telito demai late urutta chinde ndeu hatu fanu fanu harallo gare mene ahire ga tezwar chinkisi nboye muta ለሚያለው ጫካ ለሚያለው ድር ሲነጋገር ያድራል ከሙዚሩ ጋር እንኳን ባለንጀራ ልባይታም ፋኑ 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 አገሩ ገባ ሳይሰናበት ያ ጀግና ወታደር ሰው ማረገ ፋኑ 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 ይበላው በርጨቃ ልኳን ነው ምን ሆኖ የልብ ያስታማሚ ናፋኑ ኦሆ ተው ሳቡ መሽብ ይጁ ቢራራት ግብራለብን ፋኑ ፋኑ ይወንድ ልጅናት ታጠቂ በግብድ ይሽናሞራንጂ አይከብረውም ዘመድ ፋኑ ፋኑ ከባልንጀራው ማቴ ተለየ እንዳት ቢያኩኩ ሲነጋታይ ፋኑ ፋኑ እረተው በሉት ያም ባለቡሎ ሰጠው ለነፋስ አንጓሎ ፋኑ 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 አለችኝ ስንናርጋትና እንዳልብሱ መጣ ማለቷ ቀረና ማለቱ አገሩ ፋኑ 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 የምርተ ኳሹን እኛ ስናውቀው ዝናር በቅፊል ማንደባለቀው ማንደባለቀው ፋኑ 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 ወዘት ወይ ልቤ እንደ ጀበና አልወጣልሽ የቱርባፈና
ሴቴ ወንዲያጋት ጥሩ ጨርቅ ለብሷል ብረት ነው መርገጫው ወርቅ ወርቅ ሽፋን አለው ዙፋን መቀመጫ በድንጋይ ላይ ድንጋይ በብረት ላይ ብረት ከድቡሽት ላይ ነው የተጠቀመ ከዙፋን ላይ ያለው አራት ማዕዘን ሆነት አታናግሩኝ አታናግሩኝ ባይ ነው እንዲሁ በምለው ይህ የዛሬው ሕፃን የሆነ መጤቃ አረብ ነኝ ብሎ የሚል ጣሊያንም አፍሪካ ነጫጭ የበዛበት የተዝጎረጎረው ከልሎ የሚያወራች በዘር የታጠረው ዝም ብሎ በቃላት ስለሳትዙ አታናግሩም ባይ ነው ነገር አታንዛዙ ዙፋኑ ላይ ያለው ልቡ ያበጠበት የተትረፈረፈ አለው ብዙ ንብረት እቃ አጓጓዦች ሴቴ ወንዳጋት ከበደንም ቢሉ ከዚያ ከዚህ መለስ እስኪያን ዛርጡ ታስረው በመጫኛ እህል አመላላሽ ሴቴ ወንዴ እንጨት መጎተቻ በዛሉ መጋጆች አተላም የሚያግዙ ገንበጣ መሀዮች በሾሆን ያበጡ ያጠር ግቢውሾች ባሞን የሚኖሩ ላምና በሬዎች እንደ አመችነቱ የሚያገለግሉት አውሮፓ አሜሪካን ብዙ ከብቶች አሉ በሰው ተመስሎ ለመኖር ከጃዩ አይንህ ላፈር ያሉት በየአደባባዩ አስገራሚው ሰይጣን ቤተ መንግስት ያለው የማይሞካክረው አይነካከው የለው እምነትና ጽናት የጎደላቸውን አሳልፎ የሰጡ የፈጠራቸውን ከአላፎች መሃል ጥቂቱን ሰብስቦ በኒ የኩበታ ዙሪያውን ተከቦ በሰው ደም እጆቹን እያንቦጫረቀ እንዲህ ብሎ ያጓራል ቁልቁል እየሳቀ አስገራሚ ሰይጣን ገና ጭቅላት አለው የደም ግብር ለምጄ ሰላም ልበላችሁ ሰላም ልበላችሁ ከስልጣን ወርጄ በእጅ ጨብጣችሁ ካላየው ስለቱን ሰላም አጠይቁኝ ተውት ሞቶቱን አፍነትችን ድረስ እንዳልጠናወይ ቆስቆስ አድርጎና ጣል ጨምሩ ለቅቄ እስከምሄድ መሩትኝ በአግባቡ ስለት አስገቡልኝ የምስቴን አቅርቡ ብሎ የሚጠይቅ በግልጽ የሚናገር የዛሬው ሰይጣን የሚደንቅ ነገር ከዛም የሚበልጠው በጣም አስገራሚ ባላ አገር ነኝ ብሎ የማይተማው ሰሚ ሴቴ ወንዴ አጋ ሴቴ
ከመጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ሶሻሊስቱ ጠንቋይ ጉዳይ ደራሲ ሐማቱማ 1985 ዓመተ ምህረት በህይወት ታደሰ ተተረጎመ 2007 ዓመተ ምህረት ክፍል ስድስት የወንጀለኛው ሐሳብ መዝገብ ምን እየተካሄደ እንደነበረ ምንም ሳያውቁ በተባበሩት መንግስታት ጥላ ስር ለአሜሪካ በመወገን በኮንጎ ውስጥ የተዋጉት ኢትዮጵያውያን ወታደሮች ከዘመቻው ከተመለሱ ወዲህ ያጭር ሞገድ ትራንዚስተር ሬዲዮኖች የማግኘት ጸጋ ደርሶን ነበር። ወታደሮቹ ሲመለሱ ዝንጀሮችን ስለሚበሉና ማን አማጺ እንደነበረና እንዳልነበረ መለየት ስለሚያዳግቱ ህዝቦች የሚያወጉ የማይጨበጡ ታሪኮችና ደጎስ ያለ ሀብት አካብተው መጡ። የዳበረ የመዝረፍ ታሪክ ያላቸው ኢትዮጵያዊ ወታደሮች እንደመሆናቸው ኮንጎዎቹን ሙልጭ አርገው ዘርፈው በርካታ ገንዘብ ትራንዚስተር ሬዲዮ ወዘተ ሰብስበው ተመለሱ። ለነዚህ ወታደሮችና ለትጓኑ ጃፓናውያን ምስጋና ይግባቸውና በርካታ ኢትዮጵያውያን በከተማው ውስጥ ያለ ሬዲዮአቸው ከመታየት ቢሞቱ ይሻላቸው ጀመር። አጫጭርና ደቃቅ የሆኑ ልጃገረዶች ትራንዚስተር በሚል ቅጽል ስም መጠራታቸው ወላጆቻችን እንደሚጠሩት ያ ትንሽዬ የሰይጣን ሳጥን ምን ያህል የህይወታችን አካል እንደነበረ ያመለክታል። እንግዲህ አጭር ሞገድ ሬዲዮኖች ይህን ያህል ተወዳጅ ከነበሩ የጆሮ ማዳመጫዎች ደግሞ የግድ ተፈላጊ ነበሩ ማለት ነው። ይህም ባለ ሬዲዮዎቹ ስለ ሌሎች ሰዎች መረበሽ ለመጨነቅ ያህል ንቃት ስለነበራቸው አይደለም። በዋናነት የሚያስጨንቃቸው ሌላ ሰው እነሱ የትኛውን የሬዲዮ ጣቢያ እያዳመጡ እንደሆነ ያውቃል የሚለው ጉዳይ ነው። ከቢዮቱ ወዲህ የጆሮ ማዳመጫዎች ልክፍት አስደናቂ ደረጃ ላይ ደርሶ ነበር። በዚህም የተነሳ ከአመታት በፊት ይደረጉ በነበሩት የቤት ለቤት አሰሳዎች ወቅት በኋላ ጋዜጦች የራስ ወዳድነት ምልክቶችና የክፉ ሐሳብ መሳሪያዎች ብለው የጠሯቸው በመቶዎች የሚቆጠሩ የጆሮ ማዳመጫዎች በፖሊሶችና በአብዮት ጠባቂዎች ለመወረስ ችለው ነበር። በርካታ የውጭ ሀገራት በእኛ ቋንቋ የሚዘጋጁ የሬዲዮ ፕሮግራሞች ነበሯቸው። በተሰጠን አትኩሮት ከመማረካችንም በላይ እነዚህ አገሮች ያዝኑልናል ብለን ወደ ማሰብ ጭምር አዘን ብለን ነበር። የኢትዮጵያን ሬዲዮ በየቀኑ መስማት ግን አስቡት። ቆይ አሁን ባንድ እግዚአብሔር ራሱ በረሳው ሩቅ የቡልጋሪያ መንደር ውስጥ የተመዘገበ አስደናቂ የግብርና ልማት ላይ የተዘጋጀ ረጅም ዘገባ በመስማት ምን ይመስጣል ደሞ ኦ ፓርቲያችን ሆይ እጅግ እንወድሃለን ካላንታ አመራርኮ እንጠፋ ነበር ለቁርስ እንደተዘጋጀ ገንፎ ፓርቲያችን ይሰልቅጣል ኦ ፓርቲያችን አድነን እያሉ ከሚያላዝኑ አጭበርባሪ ዘፋኞች ጋር አብሮ መዝፈንንስ እንዴት ልትወዱት ትችላላችሁ መታፈን ነው ልትሉት ትችላላችሁ ነገር ግን ይህ ደዌ በእኛ ቋንቋ የሚተላለፈውን ሬዲዮ ሞስኮንም አጥቅቶታል አንዳንዶች እንዲያውም በሽታው ሲጀምር ከሞስኮ ነው የመጣው ይላሉ እንግዲህ ሩሲያዎቹ ራሳቸው ቪኦኤን ቢቢሲንና ሌሎችንም የሚያዳምጡ ከሆነ ኢትዮጵያንስ ለምን አያዳምጡም መንግስት እንደሚለው የኢምፔሪያሊስቶችን ሬዲዮ ጣቢያዎች ማዳመጥ ባትሪ ያባክናል ጆሮን ይመረዛል እናም መከፋፈልን ያበዛል የተከለከለ ፍሬ ሰውን ይስባል ግን ኢትዮጵያውያን እንደመሆናችን እንዳዳምና ሔዋን እንዳንያስ ጥንቃቄ እናደርጋለን ለዚህ ነው በየትኛውም ቦታ ቢሆን የጆሮ ማዳመጫዎች የሚገኙት የከተሜ ኢትዮጵያውያንን ሬዲዮ የማዳመጥ ልማድ እያወራሁ የማሰለቻችሁ የሚከተለውን አስገራሚ ጉዳይ ለማስተዋወቅ ብዬ ነው እኔ የምዕራባውያንን ሬዲዮኖች ስለማዳምጥ ሩሲያም ውስጥ በርካታ ተቃዋሚዎች እንዳሉ አውቃለሁ በጣም የሚስበኝ ኮፕሎቭ ተብሎ የሚጠራ ሰው ነው ይህ ለብዙ ምን ያህል ጊዜ እንደነበረ ለማላስታውሰው በርካታ ዓመታት የታሰረ ተቃዋሚ ሐሳብ ሊታሰርበት የሚችል እስር ቤት እንደሌለ በኩራት ተናግሯል ይህንን አስገራሚ ጉዳይ ስሰማ የተሰማኝን ድንጋጤ ያስቡት እናት ሩሲያ የጸረ ተቃውሞ አፈና መገኛ ምድር ለሐሳብ እስር ቤት የላትም ሐሳብ አይታሰርም ወይ ጆሮዬ ደሞ ምን ታሰማኝ አሁን ኮፔሌቭ እየዋሸ ነው ለባለሥልጣኖች ዘንድ እንደ ባለውለታ ለመታየት አስቦ የተናገረው ነው ግራ ተጋብቶ ነው እንደዚያ አይመስልም ምንም ያህል በጣላውም መደምደሚያው የሚያወላዳል ነበርም በሶቪየት ህብረት ብዙ የታወቁ የጉልበት ስራና የእስረኞች ማከማቻ ካምፖች ባሉባት አገር ለሐሳብ እስር ቤት የለም እንግዲህ ጉዳዩ እንደዚህ ከሆነ እኛ ኢትዮጵያውያን ይህንን በሐሳባችን እንደፈለግ በነጻነት የመክነፍን ቅንጦት ልንከለከል ይቻልነው እንዴት ነው የኛ መንግስት እውነት ኢንዱስትሪያዊ ከሆነው ጌታውና አስተማሪው ከሆነው ሃያል ሀገር የበለጠ እጅግ የመጠቀ ነው ማለት ነው የሚጨቀጭቅ የሚያስገርም የሚያስጨንቅና ግራ የሚያጋባ ጥያቄ ነበር በድሮ ጊዜ ትችት አዘል ከሆነ ሐሳባችንን መናገር እንከለከል ነበር ነገር ግን መጽናኛ ነበረን ሐሳባዊ ፈውስ የምንለው ማለት ነው ማለትም አይናችንን ጨፍነን ለራሳችን መብሰልሰል ከንፈራችንን ሳናነቃንቅ ለራሳችን ማውራት የልባችንን ዋጥ አርገን በልባችን ማስቀረት ማለት ነው ምቾቱ ይታያችሁ አይናችሁን ትጨፍናላችሁ አእምሯችሁን ትከፍታላችሁ እናም ስለ ንጉሱና ስለ ነቀዘው ስርዓት ማለት የምትፈልጉትን መጥፎ ነገር ሁሉ ለራሳችሁ ታንሽኳሽኳላችሁ በርግጠኝነት ፈውስ ነበረው አንዳንዶች ግን ስቃያችንን በትዕግስት እንድንቀበልና ታዛዥ ባሮች እንድንሆን ያደረገን ይሄ ነው ይላሉ ችግር የለውም እኔ እንደማስበው ዘንድሮ የማይጨበጡ ያልተነገሩና የሚያስደስቱ ሐሳቦች የሚታሰቡበት ጊዜ ነው እናም በሐሳብ በመትከንፉበት ወቅት በግድ የለሽነት ፈገግታ ፊታችሁ ላይ ከታየ ትርጉሙን የፈጣሪ ያለ ያቺን ሴት ባሰብኳት ቁጥር ልቤ በሐሴት ይሞላል ወይም ሴት ከሆነች ደግሞ ያለፈውን ገና እንዴት ደስ የሚል ሁኔታ እንዳከበርነው እስካሁን ይታሰበኛል ብሎ ጮክ ብሎ በማወጅ ማስተባበል የተለመደ ግዳጅ ነበር ከአብዮቱ በኋላ ሐሳባዊ ፈውስ በይፋ ህገወጥ ተብሎ ታወጀ የአስቸኳይ ጊዜ አዋጁና የተሻሻለው የወንጀለኛ መቅጫ ህግ ሌሎች ሰዎች ጸረ አብዮታዊ ሐሳቦችን እንዲያስቡ ለማድረግ የሚያስብ የሚዘጋጅ የሚያነሳሳና ራሱን የሚያስብ ማንም ሰው በእድሜ ልክ ስራት ወይም በሞት ይቀጣል ብለው በግልጽ ይደነግጋሉ። መቼም ስልጣኑን ማራዘምን በተመለከተ ጉዳይ የኛ መንግስት በቸልተኝነት አይጠረጠርም። ነገር ግን እንዴት ነው አንድ ሰው ጸረ አብዮታዊ ሐሳቦች እያሰበ መሆኑን ማረጋገጥ የሚቻለው? ቅንድቡን ስለሚቋጥር ነው? የሆነ አይነት ፈገግታ ስለሚታይበት ነው? የሆነ ምልክት ስለሚያሳይ ወይም ስለሚቆሳተር ነው? ሩሲያውያኑ ይህን የሚለይ ማሽን ሰርተው ይሆን? ግን ደግሞ ሰርተው ቢሆን ለምን በገዛ ሀገራቸው አልተጠቀሙበትም? ወይስ ኮፕሌቭ ተሳስቷል? አይ እሱ ሰው የምን ነው እንዲያርጎ ግራ አጋባይ? ወይስ ሰሜን ኮሪያኖቹ ናቸው ይህንን ግኝት ያገኙት? አሁን ሳስበው እንዲያውም ጉዳዩ የበለጠ ከነሱ ጋር ይሄዳል። አጸያፊ የግለሰብ አምልኮ፣ ፍጹም ታዛዥነትና በአይነተኛ ምስራቃዊ የመንፈስ ጥንካሬ የታገዘ መዋቅራዊ አገዛዝ ያሰፈነ አምባገነን መሪ የሞላበት አገር። ታላቁ ሊቀመንበራችን ደግሞ በተደጋጋሚ ሰሜን ኮሪያን ጎብኝተዋል። ይሁንም ግን በዚህ ግኝቴ እንደሚመስለው ያን ያህል እርግጠኝነት አልተሰማኝም። እናም ከሰዓት በኋላ 9 ሰዓት ላይ በዳኛ አይተንፈሶ ችሎት ስገኝ በከፍተኛ የጉጉት ስሜት ነበር። ጋዜጦቹ ዛሬ ከሌሎች ጉዳዮች በተጨማሪ በችሎቱ የሚታየው የወንጀለኛው ሐሳብ የክስ መዝገብ ነው ብለው ዘግበዋል። ዛሬ የምፈልገውን መልስ አግኝቼ ኮፖሎቭ የተናገረው እውነት ይሁን ውሸት አጣራለሁ። የእስራኤል አምላክ ምሕረት ባይኖች ላይ ይሁን። የእስራኤል አምላክ የምለው በልማድ ምክንያት ነው እንጂ መንግስት እንዲህ አይነት የቁም ህልመኛነትን፣ የብሔራዊ ስሜትን እና ጽዮናዊ አዝማሚያን የሚያሳዩ ቃላት መጠቀምን ከልክሏል። ወደ ብረት ቤቱ እየገባች የነበረችው ተከሳሽ ሴት ነች። ለምን እንደሆነ ባላውቅም እጅግ በጣም ተደነቅኩ። እስካሁን ድረስ ወንድ ነበር ስጠብቅ የነበረው። ሴቶች ከመንጫጫት በቀር ማሰብ አይችሉም ብሎ የሚያስብ የተለመደው አይነት ትምክህተኛ ወንድ አድርጋችሁ ብትወስዱኝም ግዴለኝም፣ አልከራከራችሁም። ግን አንድ ነገር አስተውሉ። ሴትየዋ እጇ በካቴና አልታሰረም ነበር። ትምክህተኛው መንግስት የሴትየዋም የበላይ እንደሆነ ሊያሳይ ይሆን? በሰላሳዎቹ አጋማሽ የምትገኝ ሴት ሙልት ያሉ ጡቶቿን የሸፈነ አረንጓዴ ሹራብና መካከለኛ ቁመት ቢኖረውም የተዋቡ እግሮቿን የሚያሳይ ነጭ ቀሚስ የለበሰች ለክፉ የማይሰጥ የቤት ልጅ ፊት፣ ቆንጆ አይኖችና ወፋፍራም ከናፍር ነበሯት። አለባበሷና አኳኋኗ በጽህፈት ሥራ ተዋረድ ዝቅተኛው ደረጃ ላይ የምትገኝ የቢሮ ሰራተኛ እንደሆነች ይጠቁማል። ያልተረበሸች፣ ቀስቃዛና ምንም ስሜታዊ ያልሆነች ትመስላለች። ደንበኛ የሐሳባዊ ፈውስ ሱሰኛ ነች ብዬ ደመደምኩ። ምግብና ረፍት አቃቤ ሕጉን ይበልጥ ሳያበረታቱት አይቀሩም። ንቁና ታታሪ መስሏል። ድምፁም ጠዋት ከነበረው በላይ ጠንክሮ ይሰማ ነበር። ጓድ ሻለቃ ዳኛ እንደተለመደው ጀመረ። በአለምነሽ ከበደ ላይ አቃቤ ሕግ ያቀረበው ክስ በፍጥነት የሚዘጋ ነው። ብዙም ጊዜ ሊፈጅ አይገባውም። በቡናና ሻይ ሚኒስቴር በጸሐፊነት የምትሰራው ተከሳሿ የተከበሩ ሕግጋትን በመጣስና ጸረ አብዮታዊ ወንጀለኛ ሐሳቦችን በማሳደር የጭካኔ ወንጀል ጥፋተኛ ነች። እንደምናውቀው ማሰብ ራሱ ጸረ አብዮታዊና ብኩንነት ነው። መንግስት ለሁላችንም ያስብልናል። የረቀቀው የዋናው ሊቀመንበራችን ጭንቅላት ለሁላችንም እያሰበ ታማኝና አመስጋኝ ዜጎች እንደመሆናችን ለምርት ማዋል ያለብንን ጊዜና ኃይል ይቆጥብልናል። ተከሳሿ በማሰብ ላይ መሰማራቷ ብቻ ሳይሆን ወንጀለኛ ሐሳቦችንም ስታስብ ነበር። ይህንንም ያደረገችው በጠራራ ፀሐይ ነው። በምትኖርበት ቀበሌ የስብሰባ አዳራሽ ውስጥ በመቶዎች በሚቆጠሩ ታማኝ ዜጎች ፊት የወንጀሉ ክብደት የሞት ቅጣትን የሚያስጠይቅ ነበር። ነገር ግን ወንጀል ስትፈጽም ይህ የመጀመሪያ ጊዜዋ በመሆኑ ለቀሪ ሕይወቷ በጠባይ ማረሚያ የጉልበት ሥራ እንድትቀጣ እንጠይቃለን። ሴትየዋን ተመለከትኳት። ምንም ስሜት ሳይነበብባት አቃቤ ሕጉን በግልጽ በሚታይ አትኩሮት እየተከታተለች ተቀምጣለች። ምን ትላለህ? ዳኛው ተከላካይ ጠበቃውን ጠየቀው። ጥፋተኛ አይደለችም እንላለን ጓድ ሻለቃ ዳኛ ሲል ጠበቃው መለሰ። ተከሳሿ የቀበሌው ካድሬ የታዛዥነት የመደብ ዳያሌክቲክስ ለአስር ዓመቱ እቅድ አስፈላጊ ስለመሆኑ በሚያስረዳበት ወቅት ጭንቅላቷ ወደ አንዳንድ የግል ሐሳቦች መሄዱንና ፈገግ ማለቷን አምናለች። በዚህ ሁኔታ እያለች ሁሉም ሰው በሚገባ መሳተፉንና በጉጉት ማዳመጡን ለማረጋገጥ ስብሰባውን በሚቆጣጠሩ የቀበሌው አብዮት ጠባቂዎች ታይታለች። በማስከተልም ታስራ ክስ ተመስርቶባታል። ጓድ አቃቤ ሕግ ማሰብ ራሱ ወንጀል ነው ብሏል። እኔም እስማማለሁ፣ ግን እስካሁን ማሰብን የሚከለክል ሕግ አልወጣም። ተከሳሿ ወንጀለኛና ጸረ አብዮታዊ ሐሳቦችን በማሰብ ተከሳለች። እሷ እንደምትለው ይህንን በፍጹም አላደረገችም። ጓድ አቃቤ ሕግ ይህን በማስረጃ ማረጋገጥ ይኖርበታል አለ ተከላካይ ጠበቃው። በላስረዳ አለው ዳኛው አቃቤ ሕጉን። በደስታ ጓድ ሻለቃ ዳኛ አለ አቃቤ ሕጉ በራስ መተማመኑ ፊቱ ላይ እያበራ። ጓድ የማይቃወም ከሆነ ተከሳሿን ወደ ምስክር መስሚያው ጠራለሁ። ተቃውሞ የለኝም አለ ተከላካይ ጠበቃው። ተከሳሿ አለምነሽ ከብረት ቤቱ ወጥታ ወደ ምስክር መስሚያው ሄደች። አማላይ አረማመድ፣ መልካም የሰውነት ቅርጽና መጥፎ ወደ ውጥቀት የሚመሩ ሐሳቦች የነበሯት ሴት። አገርሽን ትወጃታለሽ ወይዘሪት አለምነሽ? ጠየቀ አቃቤ ሕጉ ባልተጠበቀ ሁኔታ። እወዳታለሁ አለች በጠንካራ ግን በመጠኑ ከአፍንጫ ውስጥ በሚመጣ ነፍናፋ ድምፅ። ሀገሪሽ ስታድግና ሀያል ስትሆን ማየት ትፈልጊያለሽ?
አዎ።
ያ ደግሞ ስራና መስዋዕትነት እንደሚያስፈልገው ታውቂያለሽ አይደል? ማቀድ ያስፈልጋል፣ እቅዱ ያስፈልጋል። እኔ ራሴ ሰራተኛ ሴት ነኝ።
ጥሩ
አለ አቃቤ ሕጉ ለተከሳሿ ያለውን ዝቅተኛ አመለካከት በሚያሳይ ፈገግታ። ስለዚህ የአስር ዓመት እቅዱ ለሀገራችን ልማት ምን ያህል ወሳኝ እንደሆነ ታውቂያለሽ ማለት ነው?
ካልክ ይሆናል። እንግዲህ ምን መሰለ ጌታዬ፣ እኔ ፖለቲከኛ አይደለሁም።
መሆን አያስፈልግም፣ መሆን እኮ አያስፈልግም።
አሁንም የትምክህት ፈገግታ እያሳየ
ፖለቲካ የመንግስት ነው። ግን እንደ ሴት እንዲሁም እንደ ተቀጣሪ በእርግጠኝነት ደሞዝሽን የተሻለ የምትጠቀሚበትን ሁኔታ ታቅጃለሽ?
አዎ አቅዳለሁ።
መንግስትም እንደዚያው የአስር ዓመት እቅዶችን ያቅዳል። ለራሳችን ጥቅም ሲባል መንግስት ያቅዳል፣ እኛ ደግሞ ተግባራዊ ለማድረግ ተግተን እንሰራለን። የቀበሌ ስብሰባ የታዛዥነት የመደብ ዳያሌክቲክስ ለእቅዱ ውጤታማነት ምን ያህል አስፈላጊ ነው በሚለው ጥያቄ ላይ እየተወያየ ነበር። ለምንድን ነው እንደ ጥሩ ዜጋ በስነ ስርዓት ስታዳምጪ ያልነበረው?
እያዳመጥኩ ነበር ጌታዬ። ግን ምን መሰለ፣ አስተማሪዎቹ የሚሉት ነገር አንዳንድ ጊዜ ለኛ አይነት ተራ ሰዎች ትንሽ የተወሳሰበ ነው።
አንቺ ጸሐፊ እንጂ መሀይም የገበሬ ልጅ አይደለሽም። አባባሉን እንደምንም ስድብ አስመሰለው። በትንሹ የመጀመሪያ ደረጃ ትምህርትሽን አጠናቀሻል። የቀበሌ ካድሬዎቹ ራሳቸው እንዳንቺ ናቸው። እንዴት ነው የሚናገሩትን መረዳት አልችልም የምትዩ?
እነሱ ፖለቲካ ትምህርት ቤት ገብተው ነው። ለዚያ ነው
ለላቀ ስልጠና ወደ ሌኒን አገር ከመሄዴ በፊት እኔ ራሴ የተማርኩባቸው የካድሬ ትምህርት ቤቶቻችን የሚያወሩትን ነገር ሰው የማይረዳቸው ዘባራቂ ሰዎች እያወጡ ነው ማለትሽ ነው?
አለምነሽ ፈገግ አለች።
ይቺን ሚስት ላይ ሞክራት፣ እኔን አታጠምደኝም የሚል አይነት ፈገግታ። አይደለም ስትል መለሰች። እነሱ ፖለቲካ ስለተማሩ የሚናገሩትን ያውቃሉ። ለኛ ደግሞ ለመከታተልና ለመረዳት ትንሽ አስቸጋሪ ይሆንብናል ለማለት ፈልጌ ነበር።
ይሄ ሁልጊዜ የሚፈጠር ችግር ነው?
አንዳንድ ጊዜ። ስትታሰሪ ምን እያሰብሽ ነበር?
ለራሴ ለምንድን ነው የሚያስሩኝ እያልኩ ነበር። ምንም አላረኩማ።
የለም የለም፣ ከመታሰርሽ በፊት ማለቴ ነው።
እንግዲህ ትምህርቱን መከታተል ለኔ አስቸጋሪ ስለነበር ሐሳቤ ዋለለና አንድ አስቂኝ አጋጣሚ ሳስብ ነበር። የማይረባ የግል ጉዳይ ነበር። ፈገግ እያልኩ የነበረ መሆኑን እንኳን አላወቅኩም ነበር። በትክክል ምን ያሰብሽ እንደነበር ልትነግሪኝ ትችያለሽ? ስገረፍ የሰጠሁት ቃል አለ አይደለም? አለች በሹፈት። አለኝ መለሰ አቃቤ ሕጉ ሳይረበሽ። በቀጥታ ካንቺ በሰማው ይሻላል ብያስባለሁ። ለገራፊዎቹ እንደነገርኳቸው የግል ጉዳይ ነበር አለች እየተጸየፈች። ልክ ፍቅር ሰርተን ስንጨርስ እስኪ እንገማገማ ስላለኝ ካድሬ ፍቅረኛዬ ነው ሳስቤ ነበረው። ከተመልካቹ መሃል አንዳንድ ሰዎች ስለሳቁ ሐፍረት የተሰማት መሆኑ ግልጽ ነበር። ጋግርታሙ ዳኛ ራሱ ፈገግታ ተብሎ ሊወሰድ የሚችል ብልጭታ በማሳየት ራሱን ዝቅ አደረገ። እንገማገም ያቃቤ ሕጉ መገረም በነገር ጠቄ ማድረጊያ ዘዴ ነበር። አዎ በጉዳዩ ላይ የነበረንን አፈጻጸም መገምገም ፈልጎ ነበር። ፊቷ በሐፍረት ሲቀላ ያየው መሰለኝ። አፍሪካዊ ፊቱ ይቀላል እንዴ? ስለዚህ የተከበረው የአስር ዓመት እቅድ ላይ ውይይት ሲደረግ አንቺ ስለ ወሲብ እያሰብሽ ነበር? እኔ እንደዚያ አላየውም። ቆሻሻ ነገር አስመሰልከው። እና ደግሞ ማንም ሰው ድንጋይ ከመወርወሩ በፊት ራሱን ቢገመግም እላለሁ። አይዞሽ አይዞሽ አለ አቃቤ ሕጉ ግዴለሽ ለመምሰል እየሞከረ። በግል ሐሳብሽ ውስጥ እያለሽ ማንን ነበር ስታይ የነበረው? አላስተዋልኩም። እነሱ ግን ንግግር እያደረገ የነበረውን ካድሬ እያየው ፈገግ ስል እንደነበር ተናግረዋል። ሐሳብ ውስጥ የገባሁት እሱ ሲናገር እየሰማው ስለነበር ሊሆን ይችላል። አይን ሳይጨፍኑ ሐሳባዊ ፈውስ። ይሄ ከአብዮቱ በኋላ የመጣ ክስተት ነው። በእውነቱ ግን በእሱ ላይ እየሳቅሽ አልነበረም? አልነበረም። ለምን እስቅበታለሁ? ፍሬከርስኪ ነገር ሲያወራ ነበር ብለሻል። እንደዚያ አላልኩም። ሲናገር የነበረውን እኔ መረዳት አልቻልኩም ነው ያልኩት። ለዚያ ካድሬ ድብቅ ስሜቶች አሉሽ እንዴ? ድብቅ ስሜቶች ምን ማለት ነው? የምስጢር ፍቅር፣ መማረክ፣ ግንኙነት የመፈጸም ምኞት አይነት ርካሽ ሐሳቦች፣ ወሲባዊ ቅሸቶች። አንተም እንደሱ ነው የምታወራው። አሁን ያልከውን ግማሹን ለመረዳት አልቻልኩም። በሰውየው ተማርኬ ነበር ለማለት ፈልገህ ከሆነ ተሳስተሃል። መስህብ ያለው ወንድ አልነበረም? አቃቤ ሕጉ የተቻለውን ያህል አጸያፊ ለመሆን እየሞከረ ነበር። ሁሉም እንደ ፍላጎቱ ነው። እኔ ብር ልወድ እችላለሁ፣ አንተ ደግሞ ወርቅ አለች ረጋ ብላ። ሚስትህ አንተን መስህብ ያለህ ሆነህ ልታገኝህ ትችላለች፣ ለእኔ ግን አይደለህም ጨመረች ድርቅ ብላ። ችግር የለውም በንዴት ጮኸ አቃቤ ሕጉ። ማሰብ ወንጀል እንደሆነ አታውቂም? ሰዎች እንደዚያ ሲሉ ስለሰማሁ አውቄያለሁ። ወንጀል ነው። ለመንግስትና አብዮቱ የሚያስፈልጋቸው ጉልበታችን እንጂ ዘባራቂና ጥያቄ የሚያበዙ ጭንቅላቶቻችን አይደሉም። የወንጀል ሐሳቦችን ማሰብስ በሕግ የተከለከለ እንደሆነ አታውቂም? ያው ከላይ ከተባለው ተከትሎ የሚመጣ ነው። ስለዚህ አንድ የመንግስት ባለስልጣን ካድሬ ስለ አስፈላጊ ጉዳዮች በሚያወራበት ጊዜ በራስ ሐሳብ ውስጥ መዋለል ወንጀል መሆኑን ማወቅ አለብሽ። ለምን እንደሆነ ግን አይገባኝም። ሁላችንም አንዳንድ ጊዜ የምናደርገው ነገር ነው። ያንን ለማረጋገጥ ተጨባጭ ማስረጃና ስታቲስቲክ አለሽ? አባባልሽን ለማጠናከር ከሌኒን ጥቅሶች መሃል መጥቀስ ትችያለሽ? የለም። ለመመለስ አትቸገሪ፣ አትቺ። በዚህ መልክ ላስቀምጥልሽ፣ ካድሬው ላይ እየሳቅሽ ነበር። አልነበረም። በሚናገረው ነገር ላይ እየሳቅሽ ነበር? አልነበረም የሚለውን ለመረዳት እንኳ አልቻልኩም ነበር እኮ። የምትስቂው የማይገባሽ ነገር ሲነገር ብቻ ነው። የሚያስቅ ከሆነ ዲያሌክቲክስ አስቂኝ ነገር እንዳልሆነ ላረጋግጥልሽ አለ አቃቤ ሕጉ ኮስተር ባለ አነጋገር። በሕይወትሽ ደስተኛ ነሽ? እንግዲህ ከዚህ የባሰም ሊሆን ይችል ነበር። በደሞዝሽ ጥሩ ኑሮ ትኖሪያለሽ? አሁን ባለው የኑሮ ውድነት እየቀለድክ መሆን አለበት። አግብተሻል? አላገባውም። ሰፊ ቤት ነው ያለሽ? አይደለም። መኪና የለኝም። ጥሩ ጥሩ ውድ አልባሳት የለኝም። በእርግጥ ደሃ ነሽ? እኔ ብቻ አይደለሁም ደሃ። በጋራ ድህነት ውስጥ እንኳ የሚታይ የመንፈስ አንድነት በእውነቱ ታላቅነት ነው። ስለዚህ ከሚታየው ነገር በመነሳት የምትስቂበት ምንም ነገር አልነበረሽም እንዴ? ለምን? ድሆች መሳቅ ተከልክለዋል እንዴ? ምክንያት የላቸውም። ፈገግታቸው የሚመጣው ከሶሻሊዝም በኋላ ነው። እስከዚያ ድረስ እንደተከዙ ናቸው። የቁርጠኝነት ተካዜና የሀብት ጥላቻ ለኪነ ጥበብ ሰዎች ጥሩ ርዕስ ነው። የመሰለህን ማለት ትችላለህ፣ ግን ምንም ደሃ ብሆን ብዙ ጊዜ ፈገግላለሁ፣ እስቃለሁ። በትክክል ጥያቄው ለምን የሚለው ነው። ካድሬው ላይ እየሳቅሽ ካልነበረና ድህነት ታላቅነት ቢሆንም መከረኛው ህይወትሽ ፈገግታንና ሳቅን የሚከለክል ከሆነ የወንጀል ሐሳቦችን እያሰብሽ ካልሆነ በስተቀር ለምንድን ነው ስትስቂ የነበረው? ሁሉም ፈገግታ የወንጀል ሐሳብ ምልክት መሆን አለበት እንዴ? ብራቮ አለምነሽ! ይሄ ነበር እንድመለስልኝ የምፈልገው ጥያቄ። አሁን በተጠቀሰው ልዩ ሁኔታ ውስጥ ሊሆን ይችላል አለ አቃቤ ህጉ። እኔም ግራ እንደገባኝ ቀረው። የጎዳና ተዳዳሪ ልጆች ነዳጅ የተነከረ ቆሻሻ ጨርቅ ሲያሸቱ አራምባ ይባላል ጉዳዩ፣ ፈገግ እያሉ ነው። እኔ አላውቅም አይሉም። ተራው ተመልካች የሰከረና የደነዘዘ ፊታቸው ላይ አይቶ ፈገግታ የሚመስለው በእርግጥ በድህነት የተነሳ የፊታቸውን መጨማደድ ነው። ያንቺ ግን የእርካታ ፈገግታ ነበር። ምንም እርካታ አልነበረበትም። አንድ የማይረባ አስቂኝ አጋጣሚን የማስታወስ ነበር። የቀበሌው ምስክር የእርካታ ፈገግታ እንደነበር መስክሯል። አንቺ ደሃ እንዴት ነው እርካታ ልታገኝ የቻልሽው? መብትሽና ክብርሽ የሆነው ፊት ማጨማደድን ምን አርገሽው ነው? አሃ አሁን ገባኝ። ፈገግታው ብቻ አልነበረም። ምን አይነት ፈገግታ ነው የሚለውም አስፈላጊ ነበር። ግን የፈገግታ አይነቶች እንዴት ይለያሉ? ለምንድን ነው ስለ ማሽኑ የማያወራው? በምትኩ ስለ ስታቲስቲክስ ማውራት ቀጠለ። በስታቲስቲክስ እንደተረጋገጠው በእስር ላይ ከነበሩ አናርኪስቶች ውስጥ 95 ከመቶ የሚሆኑት ሊረሸኑ ሲወሰዱ ወይም በአብዮታዊ ፈጣን ችሎቶች ሲፈረድባቸው የእርካታ ፈገግታ አሳይተዋል። በተጨማሪም ይህ አይነቱ ፈገግታ ሌሎች ልዩ የሚያደርጉት ነገሮች አሉ። አፍ እንደተዘጋ ነው። የከናፍርት ጥግ እንደ መንቀጥቀጥ ይላሉ ወይ ሰፋ ይላሉ። የፊት ላይ እጥፋት መስመሮች ይወጣሉ፣ እናም አይኖች በዝምታ ይስቃሉ። እንደዚያ ነበር ፈገግ ያልሽው። ስለምን እንደምታወራ አላውቅም። በስብሰባ አዳራሽ ውስጥ ሊረብሽ በሚችል ሁኔታ ከት ብዬ እንድስቅ መቼም ጠብቀህ አይደለም ነው እንዴ? በመበሳጨት መለሰች። እንኳን መሳቅና በስብሰባ አዳራሽ ውስጥም ሆነ ውጭ እንድታስቢ እንኳን አንጠብቅሽም፣ አንባረቀ አቃቤ ህጉ የተናደደ በመምሰል። በጸረ አብዮታዊ ሐሳቦች ምክንያት የሚመጣን ፈገግታ የሚለይ ከዚህ በፊትም የለየ ሳይንሳዊ ማሽን እንዳለ ልንገርሽ። ግን ለአሁኑ ማሽኑ አያስፈልገንም። በዛሬዋ ኢትዮጵያ በአንቺ አይነት ስራና ደረጃ ላይ ያለች ሴት የወንጀል ሐሳብ እያሰበች ካልሆነ በስተቀር ፈገግታ ልታሳይ ወይም ልትስቅ አይትችልም። ካድሬው ላይ እየሳች ነበር አይደል? ጀመረው ደግሞ ስለተረገመው ማሽን በማብራራት ፈንታ። አልነበረም ካድሬው በሚወክለው ጉዳይ ላይ አይ፣ እየተናገረ በነበረው ነገር ላይ አይ። እንደዚህ አይነት የፖለቲካ ስብሰባ ይህን ያህል ቶሎ ቶሎ ባይካሄድ ጥሩ ነበር እያልሽ እያሰብሽ ነበር? አይ ግን ምን? አንዳንድ ጊዜ ሐሳቡ መጥቶልኝ ያውቃል። ስብሰባ ሲበዛ ያደክማል። መናገርሽ መልካም ነው። አቃቤ ህጉ በድል አድራጊነት አሾፈ። ምናልባት እንደዚህ አይነት ነገሮች የማይደረጉበትን የድሮውን ስርዓት እያሰብሽ ነበር? አልነበረም። እንደዚህ አይነት ሁኔታዎች የማይፈጠሩበትን የወደፊት ጊዜ? አይደለም። በርካታ አይደለም የሚሉ ምላሾች ራሳቸው አንድ ነገር አመላካች ናቸው። ምንም አይደል። በደም የተሞሉ ጠርሙሶቹን በሰበሩበት ንግግራቸው ወቅት ታላቁ ሊቀመንበራችን ጸረ አብዮተኞች የወንጀል ሐሳባቸውን እያሰቡ ይሳቁ፣ ተዋቸው፣ በቅርብ ጊዜ ውስጥ አብዮታዊ ሰቆቃንና የመቃብርን ቅዝቃዜ እናሳያቸዋለን ብለዋል። በዚያ መልኩ ፈገግ ልትይ የምትችው ህግጋትን በመጣስ የወንጀል ሐሳብ እያሰብሽ ስለሆነ እንደሆነ እናውቃለን። ከአብዮቱ ጊዜ ጀምሮ ኢትዮጵያውያንን አናርኪስት ህልም ከሌላቸው በስተቀር እንደማይስቁ እናውቃለን፣ እናያለን። እንዲያውም በአግራሞት ተከሳሿን እየተመለከተ አቃቤ ህጉ ንግግሩን በድንገት አቋረጠ። የዳኛውን ጨምሮ የሁላችንም አይኖች ተከተሉት። አይኖቿ ከዳኛው በስተጀርባ ግድግዳው ላይ ከተሰቀለው ፎቶ ላይ ተተክለው ቁጭ ብላለች። በዙሪያዋ የሚከናወነውን ሁሉ ረስታ
አቃቤ ሕጉ ቀደም ሲያብራራው የነበረው ፈገግታ ፊቷ ላይ እየተነበበ እጅ ከፍንጅ ተያዘች። ይመለከቷታል ጓድ ሻለቃ ዳኛ አለ አቃቤ ሕጉ በሹክሹክታ እንዳይቀሰቀሳት የፈራ ይመስል። እያየኋት ነው ሲል ዳኛውም መልሶ አንሾኳሾከ። ወይዘሪት ዓለም ነሽ ጮኸ። በድንጋጤ ዘለለች። ምን እያደረሽ ነው አምባረቀ። ምንም ጌታዬ ምንም ጌታዬ አባባሏን በማስመሰል ተሳለቀ። ባይኔ እያየሁሽ ወንጀል እየሰራሽ አልነበረም? ደግሞ ምንም ትላለች። አረ በጭራሽ ጌታዬ። የእውነት ግራ የተጋባች ትመስል ነበር። ደክሞኝ ነው መሰለኝ ሐሳቤ ትንሽ ተበታተነ። ልማደኛ የሐሳብ ዘላን ነሽ አይደለም? አለ ዳኛው ጭካኔ በሚያሳይ ሁኔታ። ጓድ ሻለቃ ዳኛ አቃቤ ሕጉ አቋረጠ። የተከሳሿ ጥፋተኝነት በግልጽ የሚታይ ነው። በድጋሚም እጅ ከፍንጅ ተይዛለች። ዛሬ ደግሞ ፈገግ ስትል የነበረው ማራኪውን የታላቁን ሊቀመንበራችንን ፎቶ እየተመለከተች ነበር። እንግዲህ ስለኚህ ስለተከበሩና ስለተቀደሱ ሰው ምን አይነት ክፉ ሐሳቦች እያሰበች እንደነበር አስቡት። አሁንስ ምን እያሰብሽ ነበር? ምንም የሚረባ ነገር አላሰብኩም ጌታዬ። ስለ ማራኪው ፎቶ እያሰብሽ ነበር? አልነበረም ጌታዬ፣ አልነበረም። እና ምን? አንድ አንተ የተናገርከው ነገር ሞት ማለት ማንም ሳይሆን በሌሎች ሰዎች ቁመትና ደስታ የሚቀና አጭር ኢትዮጵያዊ ሰው መሆን አለበት ስትል የተናገረችውን ሟቿን አክስቴን አስታውሶኝ ነው። ግንኙነቱ አይታየኝም አለ አቃቤ ሕጉ። ምን መሰለህ አጫጭር ወንዶች ግድ የለም ተይው በጩኸት ባጭሩ አቋረጣት። ያ ከማራኪው የታላቁ ሊቀመንበራችን ፎቶ ጋር ምን ግንኙነት አለው? ምንም። እያሰብኩ እያለ ሳላስበው አይኔን ወደዚያ ጣል አድርጌው መሆን አለበት። ያለ ጥርጥር በከፍተኛ አድናቆት መሆን አለበት። ተከላካይ ጠበቃው ጠቆም በማድረግ አቋረጠ። ተከሳሿ ቀበል አድርጋ በትክክል ደስታ በተሰማኝ ጊዜ ሁሉ ታላቁን ፎቶአቸውን አይና ምስጋና አቀርባለሁ፣ ግራ በተጋባው ጊዜም በአክብሮት እመለከታቸውና የተስፋ ብርሃን ይታየኛል። አቃቤ ሕጉ የተናደደና ተስፋ የቆረጠ መሰለ። በብስጭት ተከሳሿ ላይ አፈጠጠባት። ያን ጊዜ ነበር ነገሩን ሁሉ እንደገና ያበላሸችው። የዳኛው ትዕዛዝ እንኳ ሊያስቆመው ባልቻለ የሚያስጓራ አይነት ሳቅ ፈነዳች። ጠባቂው ፖሊስ እየጎተተ ወደ ብረት ቤቱ ሲያስገባት ቢገደድም እዚያ ውስጥ ሆናም እንኳ እንደ እብድ መሳቋን አላቋረጠችም። ዳኛው በችኮላ ፍርዱን አሳለፈ። በቅድሚያ ለሶስት ወራት የሚቆይ ጥልቅ የሆነ ሐሳብንና ማሰብን በአስከፊ ሁኔታ እንድትፈራ የሚያደርግ የማስታወስ ችሎታዋን የሚያጠፋና አስተሳሰቧን የሚቀይር ሕክምና ተሰጥቷት ከዚያ በኋላ ለቀሪ ሕይወቷ በከባድ የጉልበት ሥራ እንድትቀጣ ወሰነ። ብስጭት ብዬና እንደ ተሸወድኩ እየተሰማኝ ቁጭ ብያለሁ። አንድ ሰው የወንጀል ሐሳብ ቢያስብና ፈገግ ባይልስ መገልፈጥ ጸረ አብዮታዊ ነው አይደለም? ዳኛው አቃቤ ሕጉ ወይም ታላቁ ሊቀመንበራችን ፈገግ ቢሉ ክፉ ሐሳብ እያሰቡ ነው ማለት ነው ወይስ ይሄ ተፈጻሚነት የሚኖረው በድሆች ላይ ብቻ ነው? እንደዚያ ከሆነ ማንኛውም ፈገግታ የሚያሳይ ድሃ ሁሉ በአብዮቱና በመንግስት ላይ ወንጀል እየፈጸመ ነው ማለት አይቀልም። አንድ ሰው የሐሳብን አይነት የሚለየው እንዴት ነው? እነዚህ ሁሉ ጥያቄዎች ጥቅም የለሽ ጸጉር ስንጠቃዎች ናቸው ብዬ ራሴን አጽናናው። ከህዝቡ አንዱ ከሆናችሁና ፈገግታ ካሳያችሁ የሆነ ተንኮል አስባችኋል ማለት ነው። ወይም እቅጩን ለመናገር ወንጀል የመስራት ሐሳብ በጭንቅላታችሁ አለ ማለት ነው። ያ የተረገመ ማሽን የተሰራበት አገርን ማፈላለግ ከእንግዲህ አላስፈለገኝም። ፖፖሌቭን በተመለከተ ኢትዮጵያ ውስጥ ተቃዋሚ መሆንን ባይሞክራት ይሻለዋል። ተመልካቹስ እያላችሁ ነው? ሁሉንም ተመለከትኳቸው። አንዳችም ፈገግታ የሚባል ነገር አይታይባቸውም። አረ መኮሳተርም አይታይባቸውም። ኦና ፊቶችስ ወንጀለኛ ሐሳቦችን ይደብቃሉ? እንጃ።
የጀግና ነው ቤቱ ከዘለዳው ተዋቅሮ ተማግሮ የተሰራበቱ የወገን ነው ምድሩ የጀግና ነው ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጆ አፈር ቤት ጎዳናው መጓዣው ያማረው በአስፋልት የጀግና ነው ደሙ የፈሰሰበት የአራት ኪሎ ሐውልት የኮሌጅ ግቢ ሽቅ ስድስት ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተሰፍሮ ባናቱ ባናቱ ከሚያዚያን ስቶስ ከካቲቱ የሚታወስበት ተሰርቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ካቃተ ባገሩ ይጨሳል አባራው ይገለባበጣል የላዩ በስሩ ይቃጠላል እንጂ ይጨሳል አፈሩ የማን ሻጭ ከላዩ የማን ደም ከስሩ ማን አለ በቤቱ የሚፈራ ሞት አድቦ ተቀምጦ ዝንታለም እየየ ዝንታለም ውርደት ያባት ሞት ታለፈ የታላቅ ወንድም የናት የህት ያጎት ይችን ቀን አንገቴ እንደፍችል ለፋት በሚል አጉል ሰበብ በሚል አጉል ምሰት ንቆየት ደግና ሁሉም ታለፈና ሀገር ሞታ አየናት ጭፍራሽ እንደገና አረንጓዴ ቢጫው ቀዩ አላማችን ተንቆ ተዋርዶ ወድቋ ጊዋያችን ያድዋው አርበኞች የማይጨው ጀግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ ሀገር ሸጠ በሰው ተደብቆ ምድሩን ቸበቸበው ቤቱን አፈረሰው እጃንገትን አንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጨሳል አጓራው ይገለባበጣል የላዩ በስር ተዋቅሮ ተማግሮ የተፈራበቱ ጠንካራ ነው ቱቻው የታሰረበቱ በቀላል አይፈርስም ያገር ስሪቱ ተዋቅሮ ተማግሮ የተሰራበቱ ጠንካራ ነው ቱቻው የታሰሩበቱ በቀላል አይፈርስም ያገር ስሪቱ
ከደጀ አይ ወ ከሊለታ የከሰተው ሃ ወራ
ጠቅላላ ፕሮግራማችን በዚህ ይጠናቀቃል። ይሄንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ። Thank you.